Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ አርብ ሐምሌ 24 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመርን። በዛሬው ምሽት ከምትሰማቸው ጥንቅሮች መሃል
ከልጆችና ከሚስተር ጋራ ቁጭ ብለን የድሮ ኢትዮጵያም የነበረን ያለን እዚህም ያለን ስናከብር የነበረን ቪዲዮ እያየን ውሏችንን በዚህ ነው የጀመርነው።
ቀደም ሲል የሰማችኋቸው አባስ ሁሴን በበጎ ስራቸው ይታወቃሉ። የኢድ አልአድሃን በዓል ምክንያት በማድረግ እንግዳ አርገን ጋብዘናቸዋል።
እኔ በጣም ነው ደስ ያለኝ። በጣም ደስ ብሎኛል። ልብልሽ መግለጽ በሚያቀተው ደስ ያለኝ
የሃርማን ጄምነር የ2020 ሽልማት አሸናፊ የሆነው የገብረ እግዚአብሔር ገብረ እናት ወይዘሮ መድህን ማህሪን የሰማችሁት። ከተሸላሚው ልጃቸው ገብረ እግዚአብሔር ጋር አነጋግረናቸዋል። በምሽቱ ይደመጣል። ሌሎች አጠር ያሉ የዓለም ዜናዎችና ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት ስመኝሽ የቆየ፣ በማቀናበር ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ስመኝሽ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመጪው ህዳር ወር በሚካሄደው ጠቅላላ ምርጫ በደብዳቤ መምረጥ ችግር ያስከትላል የሚል እምነት ስላላቸው የዚህ ዓመቱን ምርጫ ስለማዘግየት ጉዳይ ተናግረዋል። ሰዎች የምርጫ ካርዳቸውን በፖስታ ቤት ቢልኩ ውጤቱን መቁጠር ጊዜ ስለሚፈጅ የያዝነው ዓመቱ ምርጫ በሀገሪቱ ታሪክ ባልታየ መልኩ የተሳሳተና የተጭበረበረ ይሆናል ሲሉ በትዊተር ገጻቸው ገልጸዋል። ያቀረቡት ማስረጃ ግን የለም። ሰዎች በአስተማማኝ ሁኔታ ለመምረጥ እስከሚችሉበት ጊዜ ድረስ የምርጫው ጊዜ እንዲተላለፍ ሪፐብሊካዊው ፕሬዚዳንት ሀሳብ አቅርቧል። የሀገሪቱ ፕሬዚደንት የምርጫ ጊዜን የማዘግየት ስልጣን የለውም። ስልጣኑ የሀገሪቱ ምክር ቤት ነው። ሪፐብሊካውያኑ የምክር ቤቱ አባላት ወዲያውኑ አንቀበለውም ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጀርመን ለመከላከያ የሚያስፈልገውን ገንዘብ አትከፍልም በሚል ከቀናት በፊት ከነቀፉ በኋላ ዩናይትድ ስቴትስ ከጀርመን ተጨማሪ ወታደሮችን ለማስወጣት የተዘጋጀች መሆኗ ታውቋል። የዩናይትድ ስቴትስ አፍሪካ ኮማንድ ወይንም እዝ ዋና መስሪያ ቤቱን ከስቱትጋርት ከተማ እያስወጣ መሆኑን በመግለጽ አረጋግጧል። የአፍሪካ እዝ ከ12 ዓመታት በፊት ከተመሰረተበት ጊዜ አንስቶ ተቀማጭነቱ እዚያው ከተማ ነበር። የአፍሪካ እዝ አዛዥ ጀነራል ስቲቨን ታውንሰንድ ባወጡት መግለጫ ከቦታው ለመውጣት እንድናቀድ ተነግረናል ብለዋል። የዩናይትድ ስቴትስ ወታደራዊ ባለስልጣኖች አፍሪካ ያሉትን 6000 የሚሆኑ የአሜሪካ ወታደሮችን ለመቀ ነስ ለውራት ያክል ሲሰሩ መቆይታቸው ተዘግቧል። የኮቪድ-19 ወረርሽኝ በአፍሪካ በፍጥነት እየተስፋፋ መሆኑ ተገልጿል። የምርመራው ድል የጠበበ በመሆኑ የጤና ባለሙያዎች የበሽታውን መስፋፋት ገምግመው ለመታገል እንዳይችሉ አድርጓል ሲል ዓለም አቀፉ የመድህን ኮሚቴ IRC ጠቁሟል። IRC በዓለም ደረጃ ለሚከሰቱ ሰብአዊ ቀውሶች ምላሽ የመስጠት ዓላማ ያለው መንግስታዊ ያልሆነ ዓለም አቀፍ ድርጅት መሆኑ ተገልጿል። አፍሪካ ውስጥ በኮሮና ቫይረስ የሚያዙት ሰዎች ቁጥር በያዝነው ወር በጥፍ ጨምረዋል። ካለፉት 2 ወራት ወዲህ ደግሞ በ500% መጨመሩ ተገልጿል። ዓለም አቀፉ የመድህን ኮሚቴ በተሳተፈባቸው ሀገሮች ሁሉ በእያንዳንዱ 1 ሚሊዮን ህዝብ የምርመራ ዕድል ያገኙት ከ8000 ያነሱ ናቸው።
ሀብታሙን ለዜናው እናመሰግናለን። አድማጮች የሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ።
عيد مبارك علينا وعليكم تقبل الله علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما
አባስ ሁሴን በዋሽንግተን ዲሲና አካባቢው ከ20 ዓመት በላይ የኖረ ትውልደ ኢትዮጵያዊ ነው። አባስ ከሚታወቅበት የንግድ እንቅስቃሴ በተጨማሪ ትውልደ ኢትዮጵያውያንን በሚያግዙ የበጎ አድራጎት ስራዎችም ተሳታፊ ሆናል። የኮቪድ-19 መስፋፋትን ተከትሎ አባስ እንደለመደው የዲያስፖራ ሙስሊም ማህበረሰብ ጋር ተሰባስቦ የኢድ አልአድሃን በዓል ማክበር ባይችልም ያለፉ በዓሎችን ትዝታዎች እየዘከረ ከቤተሰቦቹ ጋር በዓሉን ለማሳለፍ እንደጣረ ለአሜሪካ ድምጽ ተናግሯል። ሀብታሙ ስዩምና አባስ ሁሴን በተዛማች ጉዳዮች ላይ ያደረጉት ጨዋታ የጀመረው አባስ በበዓል ሰሞን የሀገር ቤት ትዝታዎቹን በሚዘክርበት ነው። የደስታችን ቀን ዛሬ
ነው ዒድ። የኢትዮጵያ የባህል ዝግጅት እንደው ለቀባሪው ከማርዳት በስተቀር መቼም ግልጽ ነው። ልጅ ሆነን የምናከብረው ስፔሻሊ የዚህ አረፋ የኢደል አድሃ በዓል ዘመድ፣ ቤተሰብ፣ ጎረቤት ተሰብስቦ ምግብ በመብላት የሌለውን በመርዳት ዘመድ በመጠየቅ የታመመን በመጠየቅ መቼም እቺ ዝግጅት በቂ አትሆንም። ምን አይነት በዓል እንዴት እንደምናከብር እንደነበር ከልጅነት አንስተን በየጎረቤቱ እየሄድን በየዘመዱ እየሄድን እየበላን እየጠጣን ይሄን ይመስል ነበር መቼ በአጭሩ ለመግለጽ የኢትዮጵያን የበዓል አከባበር።
ከኢትዮጵያ ርቀህ እንግዲህ ከ20 ዓመታት በላይ ኑርሃል። በዓል በስደት ሌላ መልክ እንዳለው እውቅ ነው። ዘንድሮ ደግሞ የኮቪድ-19 ወረርሽኝ የራሱን ጥላም ያጠላበት ይመስለኛል። በምን ሁኔታ ይህን ጊዜ እያሳለፍከው ነው? የዛሬውን በዓል በምን ሁኔታ እያከበርከው ትገኛለህ?
አዎ መቼም ይሄን እንግዲህ ከራሴ ከፐርሰናል የሚሆን የተጨባጭ ሁኔታ ያለን ተጨባጭ ሁኔታ እያየን ነው። መስጊዶች በተዘጉበት ይሄ እንግዲህ የሙስሊሞች ትልቁ በአንድ ጊዜ 3 ሚሊዮን የሚገናኝበት ሀጅ የሚደረግበት የነበረ በዓል ነው። ይኸው እንደምታዩት የሀጅም ተዘግቶ ከ3 ሚሊዮን ወደ 10 ሺህ መውረዱን፣ መስጊዶች በሀገርም በውጭም ተዘግተው ሰዎች በቤታቸው እየሰገዱ ቤት ውስጥ እያሳለፉ ያለ ነው። ይሄም ደግሞ በእኔም ወደ ፐርሰናል ሲመጣ ደግሞ ምንም የምታደርገው ነገር የለም። ቤት ከልጆችህና ከሚስትህ ጋር ቁጭ ብለን የድሮ ኢትዮጵያም የነበረን እያለን እዚህም እያለን ስናከብር የነበረን ቪዲዮ እያየን ውሏችንም በዚህ ነው የጀመርነው።
እንግዲህ አባስ በዋሽንግተን ዲሲና አካባቢዋ በሚኖረው የኢትዮጵያ ዲያስፖራ የሙስሊም ማህበረሰብ ውስጥ ተሳትፎዎችን ታደርጋለህ። በበጎ ፈቃደኝነት ለተቸገሩ ሰዎች ከሚደግፉ መካከል አንዱ መሆኑንም ሰምቻለሁ። እሱ ባየለበት የመጀመሪያ ሳምንት ገደማ አንተና ወዳጆችህ በተለያዩ ስፍራዎች እየተንቀሳቀሳችሁ የቻላችሁትን ልትደግፉ እንደሞከራችሁ ሰምቼ ነበረ። እንቅስቃሴያችሁ ምን ደረሰ? ምን መልክስ ነበረው?
አዎ ይሄ በእውነት በጣም የሚያስደስት መቼም የሰው ልጅ ጥሩ ነገር አረኩ ሲል ከፈጣሪ ጋር የሚያገናኝ ነገር ስለሆነ ብዙ ጊዜ መናገሩንም አንፈልግም። ግን እንደው ከተጠየቀ ምን ነገር ካለበት ደግሞ በእውነት የመጀመሪያ ኮሮና እንደተጀመረ የዚህ የእኛ አካባቢ ኮሚኒቲ ተሰባስቦ በመስጂድ ካሉት ከሊደርሺፖች አቅጣጫ አስይዞ በእውነት ከ250 ሰው ቤተሰብ በላይ የምግብና የቁሳቁስ እንዲሁም የገንዘብ እርዳታ ይሄ ኮሚኒቲ አድርጓል። በዛ እንቅስቃሴ ላይ ዩዥዋሊ መቼም እንደሚታወቀው በተለምዶ የሰዎችን ምግብ ስታቀርብላቸው የእርዳታ ምግብ ምን እንደሚመስል እናውቀዋለን። ግን ይህን ጊዜ ለየት ያደረገው ምንድን ነው? እኔ ምበላውን ነው መብላት ያለበት የሚል ራሱን የቻለ አንድ መርህ ተነስቶ ሲገዝተን ሻፕ አድርገን እኛው ራሳችን በየቤቱ ስናደርስ የሰው የነበረው ምስጋና ምንም አይነት ሃይማኖት ሳይገድበው የሰው ልጅ ብቻ በመሆን ምግብ የሚበላ ብቻ ሰው በመሆን ብቻ ከ250 ፋሚሊዎች በላይ የተደረሰበት ሁኔታ ነበረ። ይሄ ደግሞ በእውነት ኮሚኒቲህን ከአገር ወጥተህ እንደዚህ ኮሚኒቲ አለኝ እንደዚህ ደግሞ ቤተሰብ አለኝ ብለህ በጣም 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 የምትጽናናበትና ሞራል የሚሰጥህ ነው። ለዚህ ኮሚኒቲ ደግሞ መስራቱ በእውነት ነገ ቀባሪ ነው ብለህ የምትለው ነው። እና በጣም የሚያስደስት ነበረ። የተጎዱ ሰዎች በጣም ብዙ ነበሩ። እነዚህ ሰዎችን ሰጥተህ የምታየውን የልጆቻቸውን የራሳቸውን የፊት ደስታ በእውነት ይሄ ኮሚኒቲ ከሀገር ወጣ ሌላ ፋሚሊ ያለኝ የሚያስብል ነው። በጣም አስደሳች ነበር። በጣም ደስ ይል ነበር።
አባስ፣ እንግዲህ የኮቪድ-19 ስርጭት ሲነሳ ሰዎች ከሚሰባሰቡበት ቦታ ራሳችሁን አርቁ የሚል ምክር አለ። የአንተ የስራ ጉዳይ ሆኖ ደግሞ በርካታ ሰዎች በሚገኙበት ቦታ ነው ስራህን የምታከናውነው። ለጤና ያለው ስጋት ከፍተኛ ነው። በምን ሁኔታ ነው ራስህና ቤተሰብህን ከኮቪድ-19 እየጠበቅ የሚገኘው?
ጥሩ ጥያቄ ነው። መቼም ይሄ ነገር ሁላችንን የሚያስጨንቅ ነገር እንደሆነ እንገነዘባለን። በተለይ ደግሞ እንደዚህ ፊት ለፊት እዚህ ሀገር እንደሚሉት ኢሰንሻል ወርከር እንደሚሉት እንደ ኢሰንሻል ወርከር ሆነን እኛ ፊት ለፊት ያለንን በህዝብ ጋር ኤቭሪዴ የሚያገናኘንን በብዙ ነገሮችን መጀመሪያ ላይ ጥያቄዎች ለዶክተር እየደወልን እየጠየቀን ይሄን እንዴት እናርግ ይሄን እንዴት ብዙ ውዥንብርም ስለነበረ መጀመሪያ ቀጥ ያለ አቅጣጫ ስላልነበረ የመደናገጥ ሰዓት የመቀነስ ምናምን ሁሉ ውስጥ ገብተን ነበረ። ግን ያው ወደ ሳይሆን በግድህ የራስህን እና ቤተሰብህን ለመጠበቅ የምታደርጋቸውን አንዳንድ በሚቻለን መሰረት ተወሰነ ባጀት አውጥተን በራሳችን ነገሮችን ከቨር በማድረግ ግላሶች በመስራት ለከስተመር ራሱ ማስክ በማደል 8 ሰዓት ምንሰራ ከሆነ 8 ሰዓቱን ሙሉ ማስክ አድርገን እንደምንሰራ፣ እጅ ጓንትም በተለያየ ጊዜ የሚለዋወጥ ጓንት አለ። ኢች ከስተመር ሲመጣ የተለያየ ከስተመር ሲመጣ ጓንት እየለዋወጥም ያው በግሮሰሪ ስቶሮች እያያችሁ ነው። በአሁን ጊዜ ግላስ እያደረጉ ነው መስታወት ዙሪያውን። እኛ ደግሞ ሙሉ ለሙሉ ዙሪያውን መስታወት አድርገን ይህንን ነገር በዚህ አይነት ነው ራሳችንን እየጠበቅን ያለው። ከዚህ በላይ ደግሞ አላህ ይጠብቀን ብለን እንላለን።
እንግዲህ በስራ ምክንያት የዲያስፖራ ኢትዮጵያውያንን አኗኗር ለማወቅ ከእነሱም ጋር በየቀኑ ለመነጋገር እድል ያገኘህ ይመስለኛል። ዛሬ በዓል ቀን ቢሆንም ቢያስቡበት ቢቀር ወይንም ደግሞ ብናበረታታው የምትለው ልማድም የተረዳኸውና ያየሁ ይመስለኛል። እስቲ የተወሰነ ነገር በሱ ላይ በለኝ።
በእውነት ይህንን ነገር እንደውም የት ቦታ ላይ እድል አግኝቼ እነዚህን ነገሮች አንድ ሁለት ነገሮች የታዘብኩትን ነገሮች እንደው ለህዝቡ እንዲያውቀውና እንደው ፕራክቲስ እንዲያደርገው አሁንም የማጸነው ነገር ይሄ ነገር ይሄ በሽታ ከለር የሚመርጥ አይደለም፣ ሃይማኖት የሚመርጥ አይደለም፣ ጾታ የሚመርጥ አይደለም። ማንንም እያጨደ ያለ መጥፎ ቫይረስ ነው። መፍትሄው ደግሞ በቅርቡ ይገኝለታል አይገኝለትም አናውቅም። ግን ኑሯችንን ከዚህ ቫይረስ ጋር ለተወሰነ ጊዜ ግን ኑሯችንም በዚህ ቫይረስ አጓዳኝ አድርገን መኖር አለብን። ይህንን ስል አሁን አንዳንድ ጊዜ በደንብ ክሊር የምታየው ነገር አለ። በብዛት እዚህ ያለው ዲያስፖራ ያለው ኢትዮጵያውያን በጣም 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 ጥሩ ስራ እየሰራ ነው፣ በብዛት ማለት ይቻላል። እኔ ሁሉ ቦታ ኦብዘርቭ አድርጌ ያለሁኝ ኢትዮጵያኖች በጣም ይህንን ቫይረስ ሲሪየስ አይተው በጥሩ ነገር እየሰሩ እንደውም ለሌላ ኤግዛምፕል የሚሆኑ ናቸው። በተለይ ለአሜሪካኖቹ እውነቴን ነው የምልህ፣ አብዛኛው ኢትዮጵያ ማስክ ሳያደርግ እጁን ወይ ሳይታጠብ ይሄ ሶሻል ዲስታንሱ ሳይጠብቅ ርቀቱን ሳይጠብቅ የሚኖር በጣም 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 ሬር ነው ያየሁት። ግን ይሄን ሁሉ እያደረግን አንዳንድ ጊዜ አሁን ለምሳሌ አበሻ ወይ እንጀራ የምንገዛበት ወይን አንዳንድ የአበሻ ቁሳቁስ የምንገዛበት ሱቅ ስትገባ ዲስታንስ አንጠብቅ ራስ ስንገናኝ የሆነ የባህል ነገር ሆኖብን ያው ባህላችን ነው፣ ምንም የምናደርገው ነገር አይደለም። ግን መተቃቀብ፣ ሰላም መባባል፣ እንደዚህ አይነት ነገሮች በደንብ አይቻለሁኝ። በእኛ እንትን ላይ ኮሚኒቲ ላይ ማጆሪቲው በጣም 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 ብዙ ጥሩ ነገር እየሰራ ተወሰነ ደግሞ ይሄንን የምታየው ነገር ትንሽ አላርም ያደርግሃል እንጂ ኦቨርኦል ግን በጣም በጣም በእኛ ኮሚኒቲ።
አባስ በጣም አመሰግናለሁ። መልካም የኢድ አልአዳ በዓል ይሁንልህ ለአንተም ለቤተሰቦችህም።
አመሰግናለሁ ለእድሉ። ለመላው ኢትዮጵያዊ እዚህ ዲያስፖራ ላይ የሚኖርም በሌላው ዓለም ላይም የሚኖር እንደውም ኢትዮጵያ ውስጥ ያሉ የእስልምና ሃይማኖት ተከታዮች በሙሉ እንኳን ለኢድ አልአድሃ በዓል እንኳን አደረሳችሁ እላለሁኝ። ሰላሙን እና ብልጽግናውን ሁሉንም ያብዛላችሁ። ለኢትዮጵያ በአጠቃላይ ለሕዝባችን ጥሩ ነገር እየተመኘን በዚህ ቀን በጸሎት እንሰናቸው እንዋል እላለሁኝ። አመሰግናለሁ።
الله ودع ቤቱን መርጦ ውሎን የሚያሳምር ከወዳጅ ዘመድ የደስታችን ቀን ዛሬ ነው ዒድ تقبل الله منا ومنكم عيد مبارك
ሀብታሙንና አባስ ሁሴንን እናመሰግናለን። ለእስልምና ሃይማኖት ተከታይ አድማጮቻችን መልካም የኢድ አል አድሃ በዓል ይሁንላችሁ እንላለን። ወደ ቀጣዩ መሰናዷችን ስናልፍ በኤስኦኤስ ማሳደጊያ ውስጥ ያደገው ኢትዮጵያዊ ገብረ እግዚአብሔር ገብረ በዛሬው ዕለት የሃርማን ጄምነር ሽልማት አሸናፊ መሆኑ ይፋ ተደርጓል። ገብረ እግዚአብሔር ለውድድር የቀረበው በልዑል ግርማይ መታሰቢያ ድርጅት በኩል ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ለሚደረገው የትምህርት ድጋፍ ነው። ኤደን ገረመው ገብረ እግዚአብሔር ገብረንና የኤስኦኤስ እናቱን ወይዘሮ መድህን ማሃሪን አነጋግራ ተከታዩን ዘገባ አሰናድታለች።
ኢትዮጵያዊው ገብረ እግዚአብሔር ገብረ ከወራት በፊት በሄርማን ጀብነር ሽልማት ላይ ከስምንት ተወዳዳሪዎች ጋር ለመጨረሻው ዙር እጩ ሆኖ የነበረ ሲሆን በዛሬው ዕለት ከክሮሺያና ሮማኒያ ከተመረጡ አሸናፊዎች ጋር አብሮ ማሸነፉ ተገልጿል። ገብረ እግዚአብሔር የተሰማውን ስሜት እንዲህ ይገልጻል።
በጣም ደስ ያለኝ ዛሬ ጠዋት ነው ዜና የሰማሁት እንዳሸነፍ። በጣም ነበረ ደስ ያለኝ። ትልቅ ክብር ነው የተሰማኝ እና በጣም እንደዚህ ያለ ደስ የሚል ዜና መስማታችን ለሁላችን፣ ለእኔ ብቻ ሳይሆን ለቤተሰቦቼ፣ የስዊስ ቤተሰቦች፣ ኢትዮጵያ ያሉት፣ መቀሌ ያሉት ያሳደገችን እናቴ ምናምን፣ ለሁላችን በጣም ትልቅ ክብር ነው። በጣም ደስ ያለኝ እና ጠዋት እንደተነሳሁ ነው አየሁት ከእንቅልፌ እንደተነሳሁ እና በጣም ነበር ሰርፕራይዝ አደረገኝ። እኔ ከማውቀው ይልቅ ብዙ ሰዎች ትዊተር ኮሎም ያደረጉት እነሱ ናቸው ኮንግራጁሌሽን ሲሉ ሲያይ ምንድነው የኛው ቸክ ሲያደርገው የኤስኤስ ሪዛልት መጣ። ከኤስኤስ የተላከ ደብዳቤ ነበረ በኢሜይል፣ እሱም አነበብኩና ዋ በጣም ደስ የሚል ዜና ነው። እኔ መጀመሪያ ያሰብኩት ሁለተኛ ልወጣ እችላለሁ የነበር ያሰብኩት እና አንደኛው ሆኖ ሳገኘው በጣም ደስ ያለ።
ገብረ እግዚአብሔር ገብረ ያሸነፈበት ልዑል ግርማይ መታሰቢያ ፋውንዴሽን ኢትዮጵያን ጨምሮ በሌሎች ሁለት የአፍሪካ ሀገራት ለሚገኙ ተማሪዎች ቤተ መጽሐፍት፣ ቤተ ሙከራዎችና የኮምፒውተር ማሰልጠኛ ማዕከላትን የሚያደራጅ ተቋም ነው። የገብረ እግዚአብሔር ገብረ የኤስኦኤስ አሳዳጊ እናት ወይዘሮ መድህን ማሃሪ ገብረ እግዚአብሔርን በኤስኦኤስ ውስጥ ከአምስት ወሩ ጀምሮ ያሳደጉት ሲሆን በዛሬው ዕለት ይህን ሽልማት ማሸነፉን ከሰሙ ከደቂቃዎች በኋላ ደውለን አግኝተናቸው ነበር። ገሬ እያሉ የሚያቆላምጡት ልጃቸው ማሸነፉ ትልቅ ስሜት እንደፈጠረባቸው እንዲህ ይናገራሉ።
እኔ በጣም ነው ደስ ያለኝ። በጣም ደስ ብሎኛል። ምን ልበልሽ፣ መግለጽ በሚያቅተው ነው ደስ ያለኝ። ምክንያቱም ገርሼ በጣም ጨዋ ልጅ ነው፣ ይገባዋሉ። በጣም ደስ ብሎኛል። ገርሽ ነው የምለው እኔ በቁልምጫ ነው የምጠራው። ገርሽ የእኔ ልጅ። ሁሉም ልጆቼ በጣም ጎበዞች ናቸው፣ እግዚአብሔር ይመስገን። ሁሉም ቁም ነገር ላይ ደርሰዋል። እሱ በጣም የተለየ ልጅ ነበረ። በትምህርቱ በጣም ከልጅነቱ ጀምሮ ትምህርት በጣም ጎበዝ ነው፣ ትምህርት ይወዳል፣ ተሸላሚም ነበረ።
ወይዘሮ መድህን ከገብረ እግዚአብሔር ሌላ 15 ልጆችን ማሳደጋቸውንና ልጆቻቸው በሙሉ ጥሩ ደረጃ ላይ እንደደረሱላቸው በመግለጽ ገብረ እግዚአብሔር ከዚህ በፊት ከሃርቫርድ ዩኒቨርሲቲ ትምህርቱን ጨርሶ ሲመረቅ የተሰማቸው ደስታ ትልቅ እንደነበረ አስታውሰዋል። ዛሬም የተሰማኝ ስሜት ልክ እንደዛን ጊዜው ነው ይላሉ።
ሰባት ስርክ ጊዜ ነበረ እና ትንሽ የተጎዳ ልጅ ነበረ። ተጎድቶ ያው እዚህ ይደርሳል ብሎ የገመተው ሰውም አልነበረም። የእግዚአብሔር ፍቃድ ሆኖ እዚህ ደረጃ እዚህ ደርሰዋል። እኔ መጀመሪያ ደስ ያለኝ ሃርቫርድ ሂጄ ላስመርቀው ራሱ ልክ የዛን ስሜት ነው አሁንም ይሰማኝ ያለው።
ገብረ እግዚአብሔር በዚህ ሽልማት እጅግ መደሰቱን ገልጾ ይህ ሽልማት ወደፊትም ለትውልዱ ለማበርከት እንደሚያበረታታው ይገልጻል።
ይሄኛ ሽልማት ባለፈው እንዳልኩት ሪሊ የእኔ ስም ቢኖረው እንጂ ለእኔ ተብሎ የተሰጠ ሽልማት አይደለም። እኔ እዚህ ቦታ እንድደርስ ብዙ ሰዎች ያገዙኛሉ እና ይሄኛው ሽልማት በእኔ ስም ሳይሆን በኤስዩኤስ መቀሌ፣ በኤስዩኤስ ኢትዮጵያ ስም ነው የምቀበለው። ከዛ ደግሞ ከኔ ጋር የሚሰሩ ሰዎች በዛ ግርማ ፋውንዴሽን የሚሰሩ ሰዎች በእነሱም ስም ነው የምቀበለው እና ለእኛ ለሁላችን በጣም ትልቅ እድል ነው፣ ትልቅ አቺቭመንት ነው እና አሁን የጀመርነው ስራ በተለያዩ ሀገሮች የኮምፒውተር ስራ፣ የኮምፒውተር ሴንተር ላይብረሪ ስራ ጠንክረን ሰራ የሚያግዘን ሽልማት ነው።
የሄርማን ጀምነር ሽልማት በአለም ላይ በኤስኦኤስ ድርጅት ውስጥ ያደጉ ልጆች አሁን ላይ ባሉበት ለማህበረሰባቸው ለሚያደርጉት አበርክቶት የሚሰጥ ሲሆን የዘንድሮ አሸናፊዎችም ከስድስት ወራት በኋላ በቀጣዩ አመት ጥር ወር ላይ ሽልማቱ እንደሚበረከትላቸው የድርጅቱ ድረገጽ አመላክቷል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን።
ኤደንንና እንግዶቿን እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ቀጣዩ መሰናዷችን ወደ ድሬዳዋ ይወስደናል። በድሬዳዋ አስተዳደር የኮሮና ቫይረስ ስርጭት አሳሳቢ ደረጃ ላይ የደረሰ ነው ተብሏል። የህግ ታራሚዎችና ተጠርጣሪዎች እንዲሁም ፖሊሶች የቫይረሱ ተጠቂዎች እየሆኑ ነው። እስካሁን 24 ፖሊሶችና ከ30 በላይ የህግ ታራሚዎችና ተጠርጣሪዎች ቫይረሱ እንደተገኘባቸው ተረጋግጧል። ብዙዎቹ ምልክት ስለማያሳዩ ነው እንጂ በህብረተሰብ ውስጥ ያለው ስርጭትም ከሚገመተው በላይ እንደሆነም እየተነገረ ነው። የድሬዳዋ ዘጋቢያችን አዲስ ቸኮል ተጨማሪ አለው።
በድሬዳዋ አስተዳደር የኮሮና ቫይረስ ስርጭት ከሚገመተው በላይ የተስፋፋ መሆኑን የአስተዳደሩ ጤና ቢሮ አስታወቀ። እስካሁን አስተዳደሩ ባለው ውስን የመመርመር አቅም ከ450 በላይ የአስተዳደሩ ነዋሪዎችና ከ100 በላይ የጅቡቲ ተመላሽ ዜጎች ላይ የኮሮና ቫይረስ ማግኘቱን አስታውቋል። አስተዳደሩ ከዚህ በፊት በገበያ ስፍራዎችና ሌሎች መኖሪያ ሰፈሮች ላይ ባደረጋቸው ድንገተኛ ምርመራዎች በርካታ ሰዎች የኮሮና ቫይረስ ተገኝቶባቸው እንደነበር የተናገሩት የጤና ቢሮ ኃላፊዋ ወይዘሮ ለምለም አሁን ቫይረሱ በፍጥነት እየተስፋፋ ነው ብለዋል።
ግን እስካሁን ድረስ ባለን እንትን በሄድንበት ቦታ ሰው በብዛት የሚበዛበት ቦታ ሄደን ቴስት ስናደርግ በጣም ብዙ ቁጥር ያለው ነው የምናገኘው። እነሱን ደግሞ ልክ ካወቅናቸው በኋላ የእነሱን ቤተሰቦች የእነሱ አካባቢ የሚኖሩትንም ስንሰራ ቴስት ስናደርግ የፖዘቲቭ ቁጥሮቹ በጣም ከፍተኛ የሆኑ ነው ያለብ። አሁን እኛ የመረመርነውን ብቻ ነው ውጤት እየተናገር ነው ያለ ነው።
በቅርቡ በፖሊስ ጣቢያ በቁጥጥር ስር ካሉ ተጠርጣሪዎች መካከል አንድ ሰው ላይ ቫይረሱ መገኘቱን ተከትሎ ከእሱ ጋር ንክኪ ባላቸው ላይ በተደረገ ምርመራ በ23 ተጠርጣሪዎች ላይ ቫይረሱ መገኘቱን ወይዘሮ ለምለም አስታውቀዋል። ጥበቃ የሚያደርጉ ፖሊሶችም ለቫይረሱ እንደተጋለጹ ነው የገለጹት።
በአጋጣሚ አንድ ሰው ምልክት አሳይቶ ሲመረመር በሰውነቱ ቫይረሱ ስለተገኘ ሁሉንም ታራሚዎች ሁሉንም እዛ ተጠርጣሪዎችን መረመርን ማለት ነው። ለየናቸው ያለባቸውና የሌለባቸውን ለየን። የሌለባቸውን ወደ አንድ ፖሊስ ጣቢያ እንዲሆኑ፣ ያለባቸውን ደግሞ ወደ መስፈርት ጀግኖች ትምህርት ቤት የሕክምና ሴንተር ለብቻ ተቋቁሞ ወደዛ ለየናቸው። ፖሊስ ጣቢያ ፖሊሶች ደግሞ የጸጥታ አካላቶች ደግሞ እነሱን ሲጠብቁ ሲመረምሩ የነበሩ ደግሞ በአጋጣሚ እነሱም ተጋላጭ ስለነበሩ የተወሰኑ ወደ 24 የሚሆኑ የጸጥታ ሰራተኞች በስራቸው ምክንያት ተጋላጭ በመሆናቸው ምክንያት እነሱንም ስንመረመር ወደ 24 የሚሆኑ አግኝተን እነሱንም ለብቻ ማርያም ትምህርት ቤት የሕክምና ሴንተር አቋቁመን አስቀምጠናቸው እየተከታተልናቸው ነው።
ፍርድ ያገኙ የህግ ታራሚዎች በሚገኙበት ማረሚያ ቤት ግን አስቀድሞ የመከላከል ስራ እየተሰራ በመሆኑ ቫይረሱ የተገኘባቸው አዳዲስ ፍርደኞች ሌሎች ታራሚዎችን ከመቀላቀላቸው በፊት መለየት ተችሏል ብለዋል።
ከሄዱት ውስጥ 11 የሚሆኑ ናቸው ታችኛው ማረሚያ 11 ሰው ብቻ ነው። እነሱም ደግሞ ተለይተው የነበሩ ናቸው። ባይ ዘ ወይ ሰው ፍርድ ተቀብሎ ወደ ማረሚያ ሲሄድ 14 ቀን ለብቻ ተለይቶ ይቆያል። ከ14 ቀን በኋላ ተመርምሮ ነው ወደ ታራሚዎች ወደ ብዙዎቹ ታራሚዎች የሚቀላቀለው። መጀመሪያም ጀምሮ ይሄ ሲስተም ተዘርግቷል። ስለዚህ በዛ መሰረት ማረሚያ ቤት የሄዱትን ሰዎች 14 ቀን አቆይተው ስንመረመርላቸው ወደ 11 የሚሆኑ ቫይረሱ በሰውነታቸው የተገኘ በመኖራቸው ምክንያት እዛው ማረሚያ ቤት የሕክምና ሴንተር አቋቁመን እዛው ሕክምና ከማረሚያ ቤት ጋር በጋራ በመሆን ሕክምናቸውን እያገኙ ነው።
በአሁኑ ሰዓት የኮሮና ቫይረስ የተገኘባቸው ታራሚዎችና ተጠርጣሪዎች ከሌሎች ለይቶ በምስራቅ ጀገኖች አንደኛ ደረጃ ትምህርት ቤት ፖሊሶችን ደግሞ በማርያም ትምህርት ቤት በመለየት ክትትል እየተደረገላቸው መሆኑን፣ የኮሮና ቫይረስ ህሙማንን ብቻ እንዲያክም የተለየው የሳቢያን ሆስፒታልም በቂ ባለመሆኑ የፈረንሳይ ሆስፒታልም ለዚሁ ዓላማ እየተዘጋጀ መሆኑን ወይዘሮ ለምለም አስታውቀዋል። በድሬዳዋ ባለው የመመርመሪያ መሳሪያ ጥረት ምክንያት በውስን ሰዎች ላይ ብቻ ምርመራ መደረጉን ያስታወቁት ጤና ቢሮ ኃላፊዋ ወደፊት ይህ ክፍተት በሀገር አቀፍ ደረጃ ይቀረፋል ብለው እንደሚያምኑና በስፋት ምርመራ ቢደረግ በርካቶች ቫይረሱ ሊገኝባቸው እንደሚችል ገልጸዋል። ሆኖም ቫይረሱ ከተገኘባቸው መካከል አብዛኞቹ ምንም አይነት ምልክት የማያሳዩ ወይም ቀላል የጉሮሮ መከርከር ወይም ለተወሰነ ጊዜ የሚቆይ ራስ ምታት ብቻ የታየባቸው በመሆኑ በአንዳንዶች ዘንድ በሽታውን አቃሎ የማየት አዝማሚያ እየታየ ነው ብለዋል። ነገር ግን በሽታው ከከፋ የጤና ችግር እስከ ሞት የሚዳርጋቸው ሌሎች በርካታ ነዋሪዎች ስላሉ ለእነሱ ሲባል ሁሉም ጥንቃቄ ማድረግ አለበት ብለዋል። እስከዛሬ ሁለት ድረስ በድሬዳዋ ከተማ በቫይረሱ ምክንያት ህይወታቸውን ያጡ 15 መሆናቸውን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። We'll be right back.
አድማጮች አሁንም ፕሮግራማችን እንደቀጠለ ነው። በመስተንግዶው ስመኝሽ ቆየ አብራቻው አመሻለሁ። የኢድ አላድሃን በዓል ለማክበር ከቻድ፣ ጋቦን፣ ጊኒና ናይጄሪያ የሚመጡ ከአንድ ሚሊዮን በላይ የሚሆኑ የቀንድ ከብቶች ወደ ካሜሩን እንዳይገቡ በኮቪድ-19 ምክንያት መታገዳቸው ተዘግቧል። ሁኔታው በተለይ በዚህ አመታዊ ክብረ በዓል ላይ የተመረኩዘ ገቢ ያላቸው ነጋዴዎች አደጋ ላይ ጥሏቸዋል። የሞኪ ኢድዊንን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።
የማዕከላዊ አፍሪካ የቀንድ ከብቶችና ነጋዴዎች ማህበር ቃል አቀባይ የሆኑት ክሌመንቲና ኦንዶ በኮቪድ-19 ምክንያት የነበረው ገበያ በጣም የተቀዛቀዘ እንደነበረ ጠቅሰው አሁን ደግሞ ለሙስሊሙ ማህበረሰብ ትልቅ የእርድ በዓል በሆነውና ታባስኪ በመባል በሚታወቀው በዚህ የኢድ አላድሃ ክብረ በዓል ላይ የድንበር ባለስልጣናት የቀንድ ከብቶች እንዳይሸጡ መዝጋታቸው ሁኔታውን አክፍቶታል ይላሉ። ወይዘሮ ኦንዶ በካሜሮን ኪኦሲ ከተማ ተቀምጠው ከኢኳቶሪያል ጊኒና ጋቦን ባለስልጣናት ጋር በስልክ መልእክቶች በመላላክ ይደራደራሉ። እንደሳቸው አባባል ቢያንስ 500 የሚሆኑ የበግና የእንስሳት ነጋዴዎች አስከፊ በሆነ ችግር ውስጥ ይገኛሉ። እንደ አራፋ ያሉ ትልቅ ገበያ ባለበት ወቅት ሀገራቱ ድንበራቸው መዝጋታቸው ተገቢ አይደለም ይላሉ። በቆቹና የቀንድ ከብቶቹም ከሰሜናዊ ካሜሮንና ከቻድ እንደመጡም ተቆመዋል። ይሁንና የካሜሮን ጠቅላይ ሚኒስትር ጆሴፍ ዲየንጉቴ ሀገራቸው ለቀንድ ከብቶቹ ድንበሯን ዘግታለች የሚባለው ክስ አይቀበሉትም። እሳቸው እንደሚሉት ነጋዴዎቹ የተጠየቁት ከቫይረሱ ነጻ መሆናቸውን የሚያረጋግጥ የምስክር ወረቀት ይዘው እንዲመጡ ነው ይላሉ። በመጋቢት ወር ላይ ጎረቤት ሀገራቱ ካሜሮን፣ ማዕከላዊ አፍሪካ፣ ቻድ፣ ኢኳቶሪያል ጊኒ፣ ጋቦንና ናይጄሪያ የኮቪድ-19 ስርጭትን ለመቀነስ ድንበራቸውን ዘግተው ነበር። በኋላም ላይ ካሜሮንና ቻድ ወረርሽኙ ባመጣው የኢኮኖሚ ጫና ባስከፊ ሁኔታ የተጎዱትን ነጋዴዎች ለመደገፍ ድንበሮቻቸውን ከፍተዋል። የቀንድ ከብት ነጋዴዎችም ሌሎች አጎራባች ሀገራትም ይህንን መንገድ ይከተላሉ የሚል ተስፋ ነበራቸው። በሌላ መልኩ የቀንድ ከብቶቹ ማህበር ናይጄሪያም ከካሜሮን የሚላኩ ግማሽ ሚሊዮን የሚሆኑ እንስሳትን ወደ ሀገሯ እንዳይገባ አግዳለች ሲል ይከሳል። ምንም እንኳን አጋጣሚው ነጋዴዎችን ቢጎዳም የከተማው ነዋሪዎች ግን በሁኔታው ተጠቅመዋል። የ28 ዓመቱ ካሜሮናዊ ስጋነ ኪያግማ አቦ የቀንድ ከብቶቹ ገበያ 70% መቀነሱን ይናገራል። እንደሱ አባባል አሁን ለሙስሊም ጎረቤቶቹም ቲባስኪ የተሰኘውን የአረፋ በዓል እንዲያከብሩ ብዙ በጎችን መግዛት ይችላል። እንደውም ይላል ኪያግማ፣ እንደውም አሁን ብዙ በጎችን ከ60-100 ዶላር ባለ ዋጋ ገዝቶ በማስቀመጥ በኋላ ላይ ድንበሩ ሲከፈት ከ400-500 ዶላር መሸጥ ስለሚቻል ብዙ እንስሳቶችን በመግዛት ለማትረፍ ሐሳብ እንዳለውም ገልጿል። የካሜሩን ሙስሊሞች በዓሉን በርካሽ ዋጋ በተገዙ እንስሳቶች ቢያከብሩም ኮቪድ-19 ግን በዓሉ ላይ ጥላ አጥልቶበታል። በአንድ ቦታ ከ50 ሰው በላይ መሰብሰብ አለመቻል፣ የፊት መሸፈኛ ጭንብል ማድረግና 2 ሜትር መራራቅ አሁንም በካሜሩን ጥብቅ ህጎች ናቸው።
አድማጮች፣ ለዕለቱ ያዝንላችሁ ዝግጅት በዙ ይጠናቀቃል። ከዋናው አዘጋጅ ትዝታ በላቸው፣ አቀናባሪ ኤልያስ አስማረ እንዲሁም ዜናውን ካቀረበላችሁ ሀብታሙ ስዩም ጋር በመሆን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩኝ። በፌስቡክ ገጻችን @voaamharic፣ በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።